ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ ወደ እናንተ የሚደርሰው የዛሬ ሐሙስ ህዳር 26 2016 ዓ.ም ዝግጅታችን ጀመረ። ኢትዮጵያ ውስጥ በተፈጸሙ ጥቃቶች 56 ሰዎች እንደተገደሉ ኢሰመኮ አስታወቀ።
ቁጥሮችን በተመለከተ እኛ በእርግጠኝነት ያረጋገጥናቸው የደረሰን መረጃ ነው። ዝርዝር ጉዳዮችን በተመለከተ እና ተጨማሪ ደግሞ እንዲሁ ጥቃቶች ያሉባቸው ቦታዎች በተመለከተ እየመረመርን እያጣራን ክትትል እያደረግን ይፋ ምናለች ይሆናል ማለት ነው።
ቀደም ሲል የሰማችኋቸው የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተን ነው። በዚህ ጉዳይ ላይ ያዘጋጀነው ዘገባ በአብይ ርዕስ ይቀርባል። በተጨማሪም በአማራ ክልል ግጭት የተባባሰው የግብርና ምርቶች ዋጋ ንረት፣ መንግስት የትግራይ ተወላጅ ፖሊሶችን ወደ ስራቸው እንዲመልስ ተጠየቀ የሚሉትና ሌሎች ዘገባዎችንም በምሽቱ ዝግጅታችን አካተናል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አመሽታችኋል? አስማማየ ነው ነኝ። የዕለቱን የምሽቱን ዝግጅታችን እየመራው ከእናንተ ጋር ቆይታ አድርጋለሁ። ደረጀ ደስታ ደግሞ ለዓለም ዜናዎቹ እዚሁ አብሮኛል። ከቴክኒክ ቅንብሩን በመምራት ብርሃን ኃይሉ አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በሬዲዮና በቴሌቪዥን ከምትከታተሉት ከዚህ ዝግጅታችን ባለፈ በዌብሳይቶቻችንም ይህን ዝግጅት በቀጥታ እንደተከታተሉ www.voanews.com በቀጥታ መከታተል ትችላላችሁ። ከዛም ባለፈም በፌስቡክም አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብራናችሁ እንቆያለን። እናንተም አብራችሁ እንድትሆኑ እንጋብዛለን። አሁን ለዓለም ዋና ዋና ዜናዎች ደረጀ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ አሁን ለምሽቱ የተመደበውን ዋና ዋና የዓለም ዜናዎች አሰማችኋለሁ። የእስራኤልና የሐማስ ታጣቂዎች ውጊያ ደቡባዊ ጋዛ ላይ ዛሬ ረቡዕ ተባብሶ ቀጥሏል። የዚምባብዌው ገዢው ዛኑ ፒኤፍ ፓርቲ አዲሱ የዩናይትድ ስቴትስ የቪዛ ገደብ ያስቆጣው መሆኑን አስታውቋል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ወረርሽኝ ለጠፋው ሕይወት መጸጸታቸውን ገለጹ። የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሩ እናልፋለን። የእስራኤልና የሐማስ ታጣቂዎች ውጊያ በደቡባዊ ጋዛ ላይ ዛሬ ረቡዕ ተባብሶ ቀጥሏል። ጦርነቱ መጠለያና የሰብአዊ እርዳታ ለማግኘት ተቸግረው አጣብቂኝ ውስጥ በሚገኙ ፍልስጤማውያን ሲቪሎች ላይ ከባድ ጫና እየፈጠረ ነው ተብሏል። የእስራኤል ጦር ትናንት ማክሰኞ በጋዛ ሰርጥ 250 በሚሆኑ ኢላማዎች ላይ የአየር ድብደባ ማካሄዱን ዛሬ ረቡዕ አስታውቋል። የተባበሩት መንግስታት ድርጅት ከትናንት በስቲያ ሰኞ ከሰዓት በኋላ ጀምሮ እስራኤል ከከባድ የየብስ ጥቃት ጋር በጋዛ ላይ የምታደርገውን ከፍተኛ የቦምብ ድብደባ፣ የፍልስጤም ታጣቂዎችም እንዲሁ ወደ እስራኤል የሚተኩሱት ሮኬቶች መጨመራቸውን አመልክተዋል። የእስራኤል ወታደራዊ ባለስልጣናት ኃይሎቻቸው በጋዛ ሁለተኛ የሆነችውን ደቡባዊቷን ሃን ዩኒስ ከተማን እየከበቡ እንደሆነም ተናግረዋል። የእስራኤል ጦር ሰራዊት ባለፉት ቀናት ባወጣቸው ማስጠንቀቂያዎች የበርካታ የሃን ዩኒስ መንደሮች ነዋሪዎች ራቅ ወዳሉ የደቡብ ጋዛ አካባቢዎች እንዲሄዱ አሳስቦ ነበር። ይሁን እንጂ ግን በምዕራብ የሜዲትራኒያን ባህር በደቡብና ምስራቅ ከግብጽ እና ከእስራኤል ጋር የሚያዋሰነው ድንበር ስለተዘጋ ሰዎች የሚሄዱበት ቦታ እየጠበበ መሆኑ ተነግሯል። በተባበሩት መንግስታት በእስራኤል የተያዙ ፍልስጤም አካባቢዎች የሰብአዊ ረዴት አስተባባሪ ሊን ሃስቲንግስ ትናንት ባወጡት መግለጫ ጋዛ ውስጥ ደህንነቱ የተጠበቀ ምንም ቦታ የለም፣ የቀረ መሄጃ የለም ብለዋል። የዚምባብዌ ገዢ ዛኑ ፒኤፍ ፓርቲ በደቡብ አፍሪካዊቷ አገር ዲሞክራሲን በማናጋት በተወነጀሉ ሰዎች ላይ ያነጣጠረው አዲሱ የዩናይትድ ስቴትስ የቪዛ ገደብ ፖሊሲ ያስቆጣው መሆኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የቪዛ ገደቡን በዚህ ሳምንት ይፋ አድርገዋል። ሐራሬ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ሎረንስ ሶቻ ለቪኦኤ እንደተናገሩት አዲሱ የቪዛ ገደብ ፖሊሲ ዲሞክራሲን ለመዳድ ተጠያቂ ወይም ተባባሪ ናቸው ተብሎ በሚታመኑ ግለሰቦች ላይ ተጽዕኖ ይኖረዋል። እንዲህ ያሉ እርምጃዎች በሙስና መሳተፍን፣ የምርጫውን ሂደት የሚያበላሹ ጉቦን ጨምሮ በፍትህ አካላት ገለልተኛ አሰራር ውስጥ ጣልቃ መግባት፣ በአገሪቱ ሰብአዊ መብቶች ካላግባብ መጠቀምን ወይም መጣስን ሊያካትቱ ይችላሉ ብለዋል። የቪዛ ክልከላው ያተኮረው በተወሰኑ ግለሰቦች እንጂ በዚምባብዌ ዜጎች ላይ አለመሆኑን ቃል አቀባዩ ተናግረዋል። የገዢው ፓርቲ ቃል አቀባይ ፋራይ ሙሮይዋ ማራፒ እንደዛኑ ፒኤፍ ፓርቲ በዚህ አሜሪካ መንግስት አዲስ እንቅስቃሴ አልተገረምንም፣ መንግስት የመቀየር አላማ እንዳላቸው ሁላችንም እናውቃለን ብለዋል። ተንኮላቸው በሙሉ በናሴ ወሩ ምርጫ ከሽፎባቸዋል ያሉት ሲሉ ያከሉት ቃል አቀባዩ የቪዛ እቀባው ብዙ ተጽዕኖ ይኖረዋል ብለው እንደማይገምቱም ገልጸዋል። የዩናይትድ ስቴትስ ቴክሳስ ክፍለ ግዛት በኦስተን ከተማ ትናንት ማክሰኞ በተከታታይ በተፈጸሙ የተኩስ ጥቃቶች 4 ሰዎች መሞታቸውና ቢያንስ 3 መቁሰላቸውን አስታወቁ። በእነዚህ ጥቃቶች እና ሳን አንቶኒዮ ከተማ አቅራቢያ በሞቱ ሌሎች 2 ሰዎች ግድያ የተጠረጠረው ሰው በቁጥጥር ስር መዋሉ ተገልጿል። የግድያዎቹ ሰለባዎች አስክሬኖች ኦስተን ከተማ በሚገኙ 2 መኖሪያ ቤቶችና ከሳን አንቶኒዮ በስተምስራቅ በሚገኝ መኖሪያ ቤት ውስጥ ተገኝተዋል። በጥቃቱ የቆሰሉት 2 ፖሊሶችና 1 ብስክሌት እየነዳ የነበረ ሰው መሆናቸውን ፖሊስ አስታውቋል። በ30ዎቹ እድሜ ውስጥ የሚገኘው ስሙ ያልተገለጸው ተጠርጣሪ በግድያ ወንጀል ክስ የተመሰረተበት መሆኑን ፖሊስ ተናግሯል። አሶሲየትድ ፕሬስ እንደዘገበው ግድያውን ፈጽሟል በተባለው ተጠርጣሪና በጥቃቱ ሰለባዎች መካከል አንዳች ግንኙነት ስለመኖሩ ወዲያውኑ አልታወቀም። ሌሎቹ 2 ሰዎች ከኦስተኑ ግድያ በፊት ሳን አንቶኒዮ በስተምስራቅ ቤክሳር ወረዳ ተገድለዋል ተብሎ እንደሚታመን ባለስልጣናቱ ተናግረዋል። በመኪናው ከፖሊስ ሊያመልጥ የሞከረው ተጠርጣሪ ከምሽቱ 1:15 ላይ መኪናውን አውራ ጎዳና ላይ ሲያሽከረክር በመጋጨቱ ምንም ጉዳት ሳይደርስበት በፖሊስ ቁጥጥር ስር ውሏል። አድማጭ ተመልካቾች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በከባድ ዝናብ ሳቢያ በተፈጠረው የመሬት መንሸራተት መውጫ አጥተው ከምድር በታች ከቆዩ የማዕድን አውጪዎች መካከል ከአንድ ሳምንት ቆይታ በኋላ አንድ ሰው በሕይወት መውጣቱን የዛምቢያ የአደጋ ጊዜ ሰራተኞች አስታወቁ። የዛምቢያ የአደጋ መከላከል ክፍል ዛሬ ረቡዕ በሰጠው መግለጫ የ49 ዓመቱን ጎልማሳ ከትናንት በስቲያ ምሽት በሕይወት ማትረፍ መቻሉን አስታውቋል። ዛምቢያ ውስጥ ቺንጎላ ከተማ አቅራቢያ በሚገኘው የመዳብ ማዕድን ማውጫ ጉድጓድ ውስጥ ከወደቁት መካከል አንድ የሆነው ይህ ሰው መውጫ ለማግኘት ለአምስት ቀናት ሲታገል መቆየቱን ለነፍስ አድን ሰራተኞች መናገሩ ተጠቅሷል። በባለስልጣናቱ መካከል በማዕድን መውጫ ጉድጓድ ውስጥ ምን ያህሎች አሁን ድረስ ተይዘው እንደቀሩ አለመግባባት ቢኖርም ከ30 በላይ ሊሆኑ እንደሚችሉ ተገምቷል። የቀድሞው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ወረርሽኝ ስለጠፋው የሰው ሕይወት መጸጸታቸውን ገለጹ። ጆንሰን በኮቪድ-19 ሰዎች ለስቃይ ለሞትና ለሐዘን በመዳረጋቸው አዝናለሁ ብለዋል። የቀድሞው ጠቅላይ ሚኒስትር ይህን ያሉት በአገሪቱ ከ230,000 በላይ ሰዎችን ለገደለውና አገሪቱን ለቀውስ የሰጠችውን ምላሽ በሚመረምረው ቡድን ፊት ቀርበው ለሁለት ቀናት የሚሰጡትን ቃል ሲጀምሩ ነው። በእንግሊዝ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር በአውሮፓ ውስጥ ከተመዘገቡ ከፍተኛ የሟቾች ቁጥር አንዱ ነው። ቦሪስ ጆንሰን የተቃውሞ ሰልፍ የሚያደርጉ የኮቪድ-19 ሰለባዎች ቤተሰቦች እንዳያገኟቸው ብለው ምርመራውን ስፍራ የገቡት ጎህ ሳይቀድ ነበር። የቀድሞው ጠቅላይ ሚኒስትር እንደ አውሮፓ አቆጣጠር በ2019 ስልጣን ላይ በነበሩበት ወቅት የተከሰተው የኮቪድ-19 ወረርሽኝ አያያዛቸው ብርቱ ነቀፌታ አስከትሎባቸዋል። እሳቸውና ሰራተኞቻቸው የመንግስትን የስብሰባ ክልከላዎች ችላ ብለው በጠቅላይ ሚኒስትሩ ኦፊሴላዊ መኖሪያ ቤት ድግስ ሲደግሱ እንደነበር ከታወቀና ሌሎችም መሰል ቅሌቶች መከሰታቸውን ተከትሎ ከ3 ዓመታት የስልጣን ቆይታ በኋላ እንደ አውሮፓ አቆጣጠር በ2022 ከሰራተኞቻቸው ጋር ከስልጣናቸው እንዲለቁ መገደዳቸው ይታወሳል። የቀድሞው ጠቅላይ ሚኒስትር መንግስታቸው አንዳንድ ነገሮችን እንደተሳሳተ አምነው፣ ሆኖም በአስቸጋሪ ሁኔታዎች ውስጥ የተቻላቸውን ሁሉ እየሰሩ እንደሆነ አስታውቀዋል። በርካታ የቀድሞ ባለስልጣናትና ረዳቶቻቸው በሰጡት የምስክርነት ቃል ጆንሰን ወላዋይና ለተጎጂዎች የሚራራ አንጀት ያልነበራቸው አድርገው አቅርበዋቸዋል። በእድሜ የገፉ ብሪታንያውያን ቢሞቱስ ይሉ እንደነበር እና የንግድ ማህበራዊ ተቋማትን ለሁለተኛ ጊዜ ከመዝጋት ብዙ ሰው ቢሞት ይሻላል ይሉ ነበር ሲል የምስክርነት ቃል የሰጡም አሉ። በመጨረሻም የዩናይትድ ስቴትስ የባህር ጠረፍ ጠባቂ በምዕራብ የአገሪቱ ክፍል በሚገኘው ዋሽንግተን ክፍለ ግዛት 5 ሰዎችን ከጎርፍ ውሃ መታገዱን አስታወቀ። ጎርፉ የተፈጠረው በፓሲፊክ ሰሜናዊ ምዕራብ ከባቢ አየር ለውጥ ሳቢያ በተነሳው ሙቀት የተነነው ወንዝ ተከትሎ በተከሰተው ወቅቱን ያልጠበቀ ከባድ ዝናብ መሆኑ ተመልክቷል። የባህር ጠረፍ ጥበቃው ትናንት ማክሰኞ 4 ሰዎችን ያዳነው በደቡብ ምዕራብ ዋሽንግተን ሮስበርግ ከተማ ከሚገኘው ከመኖሪያ ቤታቸው መሆኑን ሲገልጽ የጭነት መኪና አናት ላይ ወጥቶ የነበረውንም ሌላ አንድ ሰው ከነበረበት መንጥቆ ማዳኑን አስታውቋል። በሲያትልና በአንዳንድ የኦሎምፒክ ፔንሱላ ተብለው በሚታወቁ የባህረ ገብ መሬት አካባቢዎች በከፍተኝነቱ የተመዘገበው ዝናብ መጣሉን ብሔራዊ የአየር ትንበያ አገልግሎትን ጠቅሶ አሶሲየትድ ፕሬስ ዘግቧል። አደጋውን ተከትሎ አምትራክ የተሰኘው የምድር ባቡር ድርጅት በሲያትልና ፖርትላንድ መካከል ያለው የባቡር አገልግሎት እስከ አምስት ጠዋት ድረስ መቋረጡ አስታውቋል። በጎርፉ ምክንያት በተፈጠረው የመሬት መንሸራተት መንገዶች የተጎዱ ሲሆን 106 የተሰኘው ከፍተኛው የዋሽንግተን ክፍለ ግዛት አውራ ጎዳና መስመር መዘጋቱም ተዘግቧል። ሌላኛይቱ አጎራባች የኦረገን ክፍለ ግዛት ከባድ ዝናብ ያጋጠማት ሲሆን የጎርፉ አደጋ ትምህርት ቤቶች እንዲዘጉና የአውራ ጎዳና መንገዶች አገልግሎት እንዲስተጓጎል ማድረጉን ዘገባው አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ በጣም አመሰግናለሁኝ። በ22 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የዛሬ የረቡዕ ምሽት ዝግጅታችን ነው አድማጮቻችንና ተመልካቾቻችን ከተከታተላችሁ የምትገኙት። የምሽቱ ዝግጅቶች እያስተናገድኳችሁ አብራችሁ የማመሻው አስማማየ ነው ነኝ። እንዲሁም ብርሃን ኃይሉ ስርጭቱን ከስቱዲዮ ትቆጣጠርናለች። የፕሮግራሙ ዋና አዘጋጅም ጽዮን ግርማ ናት። በምስልና ድምፅ ቅንብር ግርማ ደገባ አብሮናለ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም እንዲሁ ከምሽቱ ዝግጅታችን ጋር አብራናለች። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ኢትዮጵያ ውስጥ በተፈጸሙ ጥቃቶች 56 ሰዎች እንደተገደሉ ኢሰመኮ አስታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ በአማራ፣ በቤንሻንጉል ጉሙዝና በኦሮሚያ ክልሎች በሲቪል ሰዎች ላይ እየተፈጸመ ነው ያለው ጥቃት አሳሳቢ ደረጃ ላይ እንደደረሰ ገልጿል። እንደ ተቋሙ መግለጫ ባጋመስነው የህዳር ወር ውስጥ ብቻ በኦሮሚያና በቤንሻንጉል ጉሙዝ ክልሎች በሲቪሎች ላይ በተፈጸሙ ጥቃቶች በትንሹ 56 ሰዎች ሲገደሉ፣ በአማራ ክልል ደግሞ በቁጥር ያልተጠቀሱ አያሌ ሰዎች እንደተገደሉ አመልክቷል። ጥቃቶቹ ማንነት ተኮር እንደሆኑም የገለጹት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኒ አባተ ችግሩ አፋጣኝ ፖለቲካዊ እልባት እንደሚሻ አመልክቷል። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ አለው።
በአማራ በኦሮሚያና በቤንሻንጉል ጉሙዝ ክልሎች ውስጥ በሚገኙ ልዩ ልዩ አካባቢዎች ሰሞኑን በሲቪል ሰዎች ላይ የተፈጸሙ ጥቃቶችን አስመልክቶ ክትትል ማድረጉን ያስታወቀው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በጥቃቶቹ ብዙ ሰዎች እንደተገደሉ ዛሬ ረቡዕ ህዳር 26 ቀን 2016 ዓ.ም ባወጣው ጋዜጣዊ መግለጫ አስታውቋል። ጥቃቶቹ ከተፈጸሙባቸው ስፍራዎች መካከል አንዱ በሆነው በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በሚገኙ ሶስት ቀበሌዎች ውስጥ ህዳር 13 እና 17 ቀን 2016 ዓ.ም ማንነታቸው በውል ያልተለየ ያላቸው ታጣቂዎች በፈጸሙት ብሔር ወይንም ማንነት ተኮር ጥቃት በአጠቃላይ 30 ሰላማውያን ሰዎች እንደተገደሉ የሚያመለክቱ መረጃዎችንና ማስረጃዎችን እንዳገኘ ገልጿል። ከሟቾቹ መካከል በቁጥር 11፣ 8 እና 7 የአንድ ቤተሰብ አባላት እንደሚገኙበትም የገለጸው ኮሚሽኑ ጨቅላ ህፃንን ጨምሮ ነፍሰ ጡር ሴቶችና ከ80 ዓመት በላይ የሆናቸው አረጋዊም ከተገደሉት ውስጥ ናቸው ብሏል። በተጠቀሱት ቀናት የተገደሉት ነዋሪዎች ብዛት 36 እንደሆኑና ህዳር 24 ቀን ደግሞ ተጨማሪ 5 ሰዎች በዚያው አካባቢ እንደተገደሉ ነዋሪዎችን እማኝ አድርገን መዘገባችን ይታወቃል። ስለዚህ ጉዳይ የጠየቅናቸው የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኒ አባተ ተከታዩን ምላሽ ሰጥተውናል።
አርሲ ዞን ላይ በተመለከተ በደረሰው ጥቃት ላይ እኛ በሰበሰብነውና ባገኘነው መረጃ መሰረት ሌሎች ሊኖር ይችላል፣ ግን እኛ ባለን መሰረት ነው። ስለዚህ እኛ ራሳችን መረጃዎች ላይ ነው ሌላ የምናደርገው ማለት ነው። ልዩነት ሊኖር ይችላል፣ እንግዲህ ብዙ ፊገሮች ሊወጡ ይችላሉ። ዩዥዋሊ ካየ እኛ ቁጥሮችን በተመለከተ እኛ በእርግጠኝነት ያረጋገጥናቸው የደረሰን መረጃ ነው። ዝርዝር ጉዳዮችን በተመለከተ እና ተጨማሪ ደግሞ እንዲሁ ጥቃቶች ያሉባቸው ቦታዎች በተመለከተ እየመረመርን እያጣራ ክትትል እያደረግን ይፋ ብናደርግ ይሆናል ማለት ነው።
ኢሰመኮ እየተገባደደ ባለው የህዳር ወር በሲቪሎች ላይ ጥቃት ተፈጽሞባቸዋል ካላቸው ስፍራዎች መካከል የኦሮሚያ ክልል ቄለም ወለጋ ዞን ሌላው ነው። በዞኑ ጊዳሚ ወረዳ በመትገኘው የመናኮ መናሞ ቀበሌ የሃሞቶኩማ አጥቢያ የመካነ ኢየሱስ ቤተክርስቲያን አባላት የነበሩ 9 አማኞች ዳር 14 ቀን 2016 ዓ.ም ከሌሊቱ 8 ሰዓት ገደማ እስካሁን ማንነታቸው ባልተለየ የታጠቁ ቡድኖች ተገድለዋል ብሏል። የቤተክርስቲያኒቱን ሽማግሌዎች ጨምሮ 9 ሰዎች የተገደሉት በቤተ ክርስቲያን ውስጥ ከነበሩ 12 ሰዎች መካከል በስም እየተጠሩ ተለይተው ከተወሰዱ በኋላ እንደሆነ ኮሚሽኑ አክሎ አመልክቷል። በቤኒሻንጉል ጉሙዝ ክልል ደግሞ አሶሳ ዞን ኦዳብል ድግሉ ወረዳ ስር በሚገኙ 3 ቀበሌዎች በሚኖሩ የቤኒሻንጉልና የኦሮሞ ብሔር ተወላጆች ላይ ህዳር 19 ቀን 2016 ዓ.ም በተፈጸመ ጥቃት ቢያንስ 17 ሰዎች እንደተገደሉ አውቅ ያለው ሲል ኢሰመኮ ገልጿል። ጥቃቱን የፈጸመው የኦሮሞ ነጻነት ሰራዊት እንደሆነም አመልክቷል። የኦሮሞ ነጻነት ሰራዊት ከዚህ ቀደም የቀረቡበትን መሰል ወንጀላዎች በተደጋጋሚ እንዳስተባበለ ይታወቃል። በተያያዘ በአማራ ክልል በአዊ ብሔረሰብ ዞን አስተዳደር በአየጓጉሳና በዚገም ወረዳዎች ካለፈው ጥቅምት 29 ቀን ጀምሮ በተለያዩ ቀናት በተፈጠረው ብሔር ተኮር ግጭት እንዲሁም በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ጥቅምት 30ና ህዳር 1 ቀን የመደበኛ የአማራ ታጣቂዎች እንደሆኑ የተገለጹ ቡድኖች በሰነዘሩት ብሔር ተኮር ጥቃትና ግጭት በርካታ ሰዎች ላይ የሞት የአካልና የንብረት ጉዳት ደርሷል ያለው ኢሰመኮ ስለ ጉዳቱ ግን በዝርዝር አልጠቀሰም። በሲቪሎች ላይ የሚፈጸሙ ጥቃቶች የደረሱበት ደረጃ ኮሚሽኑን እንደሚያሳስበው ያስታወቁት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ ለችግሩ እልባት የሚያስገኝ ፖለቲካዊ መፍትሄ እንዲፈለግ ጥሪ አቅርበዋል።
የተደራጁና ያልተደራጁ የታጠቁ ኃይሎች የሚያደርሱት ጥቃት፣ ግድያ፣ የአካል ማጉደል፣ መፈናቀል፣ የንብረት ውድመት፣ ዘረፋ፣ እገታ የመሳሰሉት አሳሳቢ ናቸው። እናም በመንግስት በኩል ከፍተኛ ትኩረት ይፈልጋሉ። የደጃ አይነት ጉዳዮች እንግዲህ የፖለቲካዊ እና ሰላማዊ መፍትሄ የሚያስፈልጋቸው በመሆኑ በመንግስት በኩል ሊሰራ እንደሚገባ ለማመላከት ሞክረናል። ከዛ በተጨማሪ እንግዲህ ያለውን ችግር ግዝፈ ከግምት አስገባጅ መንግስትም የሆኑ ታራቂዎች እንደዚሁ ሰብአዊ የተኩስ ማቆም እንዲያደርጉ በውይይት ጉዳዩን እንዲፈቱ እንደዚሁ በተለያዩ ክልሎች ውስጥ ለሰብአዊ መብት እንደዚሁ ለጥቃት ተጋላጭ የሆኑ የህብረተሰብ ክፍሎች አሉ። ለእነዚያ እየተሟላና ልዩ ጥበቃ የሚያስፈልግ ስለመሆኑ አጽንኦት ለመስጠት ነው።
በፌዴራል መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ የተደረገው የሰላም ድርድር ያለ ስምምነት ከተጠናቀቀ በኋላ በሲቪል ሰዎች ላይ የሚፈጸሙ ጥቃቶች ተባብሰው እንደቀጠሉ የነዋሪዎችን እማኝነት ጠቅሰን መዘገባችን ይታወሳል። በአማራ ክልል ያለውን ግጭት ደግሞ በውይይት ለመፍታት በይፋ የሚታይ እንቅስቃሴ እንደሌለ ይታወቃል። በሰሞኑ ጥቃቶች ከደረሰው የሞት የአካል ጉዳትና የንብረት ውድመት በተጨማሪ በርካታ ሰዎችም እንደተፈናቀሉ ያመለከተው ኢሰመኮ ተፈናቃዮች አስቸኳይ የሰብአዊ ድጋፍ እንዲቀርብላቸውና ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲመቻችም አሳስቧል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችንና ተመልካቾቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የዛሬ ሮብ ምሽት ህዳር 26 2016 ዓ.ም ዝግጅታችን ነው። ቀደም ሲል የሰማችሁት አብይ ርዕስን ነው። አሁን የትንታኔው መጽሔት ይቀጥላል። በአማራ ክልል ግጭት በተባባሰ የግብርና ምርቶች የዋጋ ንረት እንደተማረሩ ነዋሪዎቹ ገለጹ። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ሞቅ ቀዝቀዝ እያለ በቀጠለው ግጭት ለመሠረታዊ ግብርና ፍጆታዎች አቅርቦት እንቅፋት እንደሆነባቸውና ለከፍተኛ የዋጋ ንረትም እንደዳረጋቸው አንዳንድ ነዋሪዎች ገለጹ። የአሜሪካ ድምፅ ዛሬ ረቡዕ ያናገራቸው የልዩ ልዩ ከተማ ነዋሪዎች ግጭቱ የገበያ ተደራሽነትን በማስተጓጎሉ ምክንያት ከጊዜ ወደ ጊዜ በተለይ እንደ ጤፍ፣ ሽንኩርትና መሰል መሠረታዊ የግብርና ፍጆታዎች ላይ የዋጋ ንረት እንዳስከተለ አመልክተዋል። የክልሉ መንግስት ኮሚኒኬሽን አገልግሎት ምክትል ቢሮ ኃላፊ አቶ እንደሰን ለገሰ በመሰረታዊ የግብርና ፍጆታዎች ላይ ሰሞኑን ከፍተኛ ጭማሪ እንደታየም ነው። ለዚህም ከክልሉ የጸጥታ ችግር ጋር በተያያዘ ተከፍቷል ያሉት ሐሰተኛ መረጃም አስተዋጽኦ ማድረጉን አመልክቷል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል ካለፈው ዓመት ሐምሌ ወር መጨረሻ አንስቶ የተስፋፋውና ተለዋዋጭ ይዞታ የሚታይበት የትጥቅ ግጭት ከቅርብ ጊዜ ወዲህ ለፍጆታ በሚውሉ መሰረታዊ የግብርና ምርቶች ላይ አስከትሏል ባሉት ከፍተኛ የዋጋ ንረት እንደተማረሩ ከገለጹ ሸማቾች ውስጥ የባህር ዳር ከተማ ነዋሪዋ ወይዘሮ ሰላም አህባው አንዷ ናቸው። ነዋሪዋ ዛሬ ረቡዕ ለአሜሪካ ድምጽ ሲናገሩ ትናንት ለጤፍ እህል ሸመታ ወደ ገበያ እንደወጡና ከፍተኛ የዋጋ ጭማሪ እንዳስተዋሉ ጠቁመው ነጋዴዎችም ባዶ መጋዘን እንዳሳዩዋቸው ገልጸዋል።
ኑሮ ውድነቱ ከሚባለው ሁሉ ከሚነገረው ሁሉ በላይ ነው። ጫናው ደግሞ በአነስተኛ ኑሮ አዳሪዎች ላይ በጣም ብንችለውም አልቻልንም። በጣም ከፍተኛ ጫና ነው።
በቅርቡ ገበያ ወጥተው ነበር?
አዎ፣ ዛሬ ለምሳሌ ወጥቼ ነበር። ነጭ ምናምን የሚባለውን ተውኛ ዳዎች ምንም ስለማይመለከተ ቀይ ጤፍ 13,000-14,000 እየተባለ እነዚሁ በረንዳ ላይ ያለንህ ተደብህ ምንድነው ስንላቸው ግብሬ የተጣለብን ኦቨር ነው መንገድ ዝግ ነው የሚሉ መንገድ ዝግ ከሆነ ከቤታቸው የተደበቀው ሀይታቸው ወደ ጊዜ ወደ መምጣት ነው እንዴ የተዘጋባቸው? በየቤታቸው በየመካዝናቸው በየዱሉ ትልልቅ ቤቶች እየተከራዩ በሙሉ ህልከዝ ያን ህል ግን መውጣታቸው ነው። ከአራት ቀን በፊት በረንዳው ሙሉ ነበረ። ልክ መንገድ ሊዘጋ ነው የምትባለው አሬት ላ ሞጥጥ ተብላ በየቦታው ተደበቀች። ሁሉም ነገር ተደበቀ። ጤፍ ከአስር ሺ ምናምን ከ12,000 ሽነጭ የሚባለው ሆነ ከ8,000 ብር ነው።
የጎንደር ከተማ ነዋሪ ነኝ ያሉት አቶ አለሙ ተረፈ በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ሞቅ ቀዝቀዝ እያለ የቀጠለው ግጭት አሁን የኑሮ ውድነቱን ለደረሰበት አስጨናቂ ሁኔታ ዋና ምክንያት እንደሆነ ያስረዳሉ። በዚህም ህይወታችንን በፈተና የተሞላ እንዲሆን አድርጎታል ሲሉ ያማርራሉ። የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ምክትል ቢሮ ኃላፊ አቶ ወንደሰን ለገሰ ለቪኦኤ በሰጡት አስተያየት የክልሉ የጸጥታ ችግር የኑሮ ውድነቱን እንዳባባሰው አምነው ችግሩን ለመቅረፍም መንግስት ልዩ ልዩ እርምጃዎችን እየወሰደ እንደሆነ አብራርተዋል።
እንደ መንግስት ህግና ስርዓትን ለማስከበር ስራ እየተሰራ ነው፣ ግን ህዝቡ ተባባሪ መሆን መቻል አለበት። ሰላማዊ መንገድ መወያየት፣ መነጋገር ይቻላል። የክልሉ መንግስት ማንኛውም አጀንዳ አለኝ የሚል ሁሉ በሰላማዊ መንገድ መነጋገር እንደሚቻል ዛሬም በሩ ክፍት እንደሆነ በተደጋጋሚ እየገለጸ ነው። ስለዚህ አጀንዳ ያለው ሁሉ ወደ ጠረጴዛ ዙሪያ እንዲመጣ ህዝቡን መግፋት መቻል አለበት።
በጤፍ እህል ንግድ የሚተዳደሩትና ስማቸውን እንዳንጠቅስ የጠየቁን ነጋዴ እህል ለማምጣት ወደ ገጠር ቢሄዱም አርሶ አደሩ ለገበያ እያወጣው እንዳልሆነ ተመልክተዋል።
በቃ አይውልም ገበያ ላይ ማለት ይቻላል። እኛም እህል ማምጣትም አልቻልንም። በምን በእግራችን አንሄድም መቼም እና ከዚህ አኳያ የውሃ አቅርቦት የለም ነው
አሁን ገበያ ላይ ጤፍ ሙሉ ለሙሉ የለም ማለት ይቻላል።
ከእርጥኝ ራሱ ከወር በላይ
በምዕራብ ጎጃም ዞን ፈረስ ቤት ከተማ ነዋሪ እንደነበሩና ከወር በፊት በአካባቢው በነበረው ግጭት ምክንያት ከከተማው በቅርብ ርቀት ላይ ወደምትገኝ አንዲት የገጠር መንደር ዘወር እንዳሉ የነገሩንና ስማቸውን በሚስጥር እንድንይዝ የጠየቁን ግለሰብም አርሶ አደሩ በወቅታዊ የጸጥታ ችግር ምክንያት ምርቱን ለግብይት እያወጣ እንዳልሆነ መታዘባቸውን ገልጸውልናል።
የሚሸጥ አካል የለም። አንደኛ ነጋዴውም ወደሚፈልገው አቅጣጫ ወስዶ መሸጥ ስለማይችል አይገዛቸውም። ሁለተኛ ጥሬ ብርን በባንክ ደረጃ በቂ የሆነ ገንዘብ ስለማይለቁላቸው ገንዘቡ የእነሱ እንዳልሆነ ጭምር ስለሚያምኑ አሁን ላይ የግብይት ሁኔታ ገበያም እኮ ብዙ የለም ማለት ይቻላል። አሁን
የባህር ዳር ከተማ ነዋሪዋ ወይዘሮ ሰላም ደግሞ ለዋጋ ንረቱ ተጠያቂ ያደረጉት የመንግስት የቁጥጥር ማነስን ነው።
የመንግስት ችግር ሌላ ምንም ችግር ብትይው ድንች አሁን በበቀደም 80 ብር ድረስ ደርሶ ነበር። አሁን መልሶ እንደገና ህዝቡ ተሳልጦ ከገዛ በኋላ እንደገና ወርጣ 40 ብር ሆነ እንጂ ቀይ ሽንኩርት 130-140 ብር ነው ያለ። ያልተወደደ ነገር የለም። በቃ የሆነ ጊዜ ሲዘጋ ነው ሲባል እኔ ሲዘጋ ነው ብለው አዋጁን ነውቱ ትራስ ነጋዴ ይመስለኛል። አሁን ሁለት ቅዳሜ ዕለት የነበረውን ገበያ ጋር ለአንቺ ለመግዛት ቀርቶ ቁመሽ ለማየት ራብ ነው የሚሰጥሽ። ህዝቡ ሲሳም ቄፍ አሁን ሰሞኑን በብላክ እየተሸጠ ነው እንደ ነጋሽ ማለት ነው። ይሄ ደግሞ የመንግስት ዝግለኝነት ነው። ሌላ ምንም ነገር የለም። መቆጣጠር ስለማይችል መንግስት አልባ አገር ላይ ስሙ ጦርነቱ ስሙ ግጭቱ ይባል እንጂ ስግብግብ ነጋዴ መንግስት ደግሞ ህዝቡ እንዲያማርር ሆን ብሎ ያደረገው ነገር ነው። ነጋዴን መቆጣጠር መንግስት ይችላል።
የክልሉ የመንግስት ኮሚኒኬሽን አገልግሎት ምክትል ኃላፊ በበኩላቸው በመሰረታዊ የግብርና ፍጆታዎች ላይ ከቅርብ ጊዜ ወዲህ ከፍተኛ ጭማሪ የታየው የክልሉን የጸጥታ ችግር አስመልክቶ ሰሞኑን የሐሰት መረጃ ዘመቻ በመከፈቱ ጭምር ነው ብለዋል።
መንገድ ሊዘጋ ነው፣ ይሄ ሊጨምር ነው ምናምን ብሎ የሚያወራው ይሄ ጽንፈኛ ኃይልና ስግብግብ ነጋዴ ተቀናጅቶ የሚያደርገው የተዘጋ መንገድ የለም፣ ጨመረ ነገር የለም። ነገር ግን የንግዱ ማህበረሰብ ይህን አብሮ ያስወራና የሆነውን የያዘውን እቃ ፎርድ ያደረግና ደብቆ ያቆይና እኔ እኮ ያለችኝ ትንሽ ነገር ናት ብሎ የተጠቃሚ ሲሄድ በውድ ዋጋ መሸጥ ፍላጎት ያለው ኃይል ነው። በብዙ ወረዳዎች በብዙ ዞኖች አካባቢ ህግና ስርዓት እየተከበረ አንጻራዊ ሰላም እየመጣ ያለበት ሁኔታ ነው ያለ። ስለዚህ የሚያስወሩ የክልሉ ሰላም መሆን እንቅልፍ የሚነሳ የጥፋት ኃይሎች በሚዲያም በተለያየ መንገድ የሚያራግቡት አጀንዳ እንደሆነ መያዝ መቻል አለበት።
ምክትል ቢሮ ኃላፊው አቶ ወንደሰን አክለውም በሐሰተኛ መረጃ ህዝብን እያደናገሩና የዋጋ ንረትን እያባባሱ ያሉ ነጋዴዎችን መንግስት እንደሚቆጣጠር አስታውቀው ለዚሁ ህግን የማስከበር እርምጃ ህብረተሰቡ ጥቆማዎችን በመስጠት እንዲተባበር ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው።
በኦሮሚያ ክልል ጉጂ ዞኖች ልዩ ልዩ ወረዳዎች ነዋሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ለከፍተኛ የሰላም እጦት እንደተጋለጡ ለአሜሪካ ድምፅ ገልጸዋል። ለአመታት በዘለቀው የጸጥታ ችግር አጋጥሞና ያለባቸውን ችግሮች ሲያስረዱም ትምህርት ቤቶች ተቋርጠዋል፣ ዜጎች ከቤት ንብረታቸው ተፈናቅለዋል፣ ማህበራዊ አገልግሎቶችንም በአግባቡ ለማግኘት አልቻልም ብለዋል። ተማሪዎቹ ልጆቻቸውም ለአመታት ከትምህርት መራቃቸው እንዳሳሰባቸው የገለጹ ነዋሪዎች ላቀረቡት አቤቱታ ከጉጂ ከምዕራብ ጉጂና ከምስራቅ ቦረና ዞኖች የትምህርት ጽህፈት ቤቶች ከክልሉ ትምህርት ቢሮና ከትምህርት ሚኒስቴር አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምስራቅ ቦረናና በጉጂ ዞኖች ውስጥ በቀጠለው ግጭትና የተኩስ ልውውጥ ምክንያት የመማር ማስተማር ሂደቱ ሙሉ በሙሉና በከፊል እንደታጎለ ቪኦኤ ያነጋገራቸው ነዋሪዎች ገልጸዋል። በክልሉ በጉጂ ዞኖች የተለያዩ ወረዳ ነዋሪዎች ለአሜሪካ ድምፅ እንደገለጹት በመንግስትና በኦሮሞ ነጻነት ሰራዊት መካከል በተፈጠረው ግጭት ለከፍተኛ ሰላም እጦት ችግር መጋለጣቸውን ገልጸዋል። በክልሉ በቀጠለው የመንግስትና የአማጺው ኃይል ግጭት እንደተቸገሩ ከገለጹት አስተያየት ሰጪዎች መካከል በምዕራብ ጉጂ ዞን ዱግደዳዋ ወረዳ እንደሚኖሩ የተናገሩት አቶ ታዲ ዱጋ አሬሪ በተለይ የአንደኛ ደረጃ ትምህርት ቤቶች ለአመታት ከመማር ማስተማር ሂደት ውጪ ሆኖ እንደሚገኙ አስረድተዋል።
ማን በርኖታ ሰበበ ከናፍ ከናፋ ደጎ መጋዳፋ ጎዲና ጉጂ ሊጣሰን አና ዱግደዳዋ ገንዳ ዱቂሳ መጋዳፋ ከናፋ ወልገይ ሜደኖፋ
በጸጥታ ችግር ምክንያት ትምህርት ቤቶች ከስራ ውጭ ናቸው። ከ2010 ዓ.ም ወዲህ በተለይ በቀበሌ ደረጃ ትምህርት እንደተቋረጠ ነው። ለምሳሌ በምዕራብ ጉጂ ዞን ዱግዳዳዋ ወረዳ ወልጋይ መዳኑ፣ ዱቅሳ ማጋዳ፣ ድማ ኮኔና በሌሎችም ቀበሌዎች ከአንደኛ እስከ ስምንተኛ ደረጃ የሚያስተምሩ ትምህርት ቤቶች ከተዘጉ ዓመታት ተቆጥረዋል። መንግስትም ሆነ ታጣቂው ኃይል በየአካባቢው ህዝቡ በምን አይነት ችግር ውስጥ እንዳለ ቢያውቁም ችግሩ ግን ተባብሷል።
በታንዛኒያ ዳር ሰላም በመንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ሁለተኛ ዙር የሰላም ድርድር ሳይሳካ ከተጠናቀቀ በኋላ በክልሉ የተለያዩ ወረዳዎች ግጭቶች እንደቀጠሉና የጸጥታ ችግሮችም እንደተባባሱ ነዋሪዎች ተናግረዋል። አቶ ታዲ በአካባቢው ተባብሷል ባሉት የሰላም እጦት የንጹሃን ዜጎች ህይወት እንደጠፋ፣ የመኖሪያ ቤቶችና ንብረቶች እንደወደሙና ነዋሪዎቹም እንደተፈናቀሉ ገልጸዋል።
ኩማላማፊ ቁጣኒ ያጀልቀበ ሀንግ አማት አሱማይን ፉራሚን ፉርማታ ሲያቶ አርጋቲን ሀሊ ኢሳ ኡመኒ ኦሮሞ ጉጂ ኩን ረኮ አማታ ኬሰ ጅራ።
በሁለቱም የጉጂ ዞኖች በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚደረገው ውጊያ ከፍተኛ የጸጥታ ችግር አለ። በመሀል ህዝቡ ኑሮውን በሰቀቀን እየገፋ እየተጎዳ ነው። ንጹሐን ይገደላሉ፣ ይፈናቅላሉ፣ ንብረትም ይወድማል። ሁለተኛው ዙር የሰላም ድርድር ስቃያችንን ይቀንሳል ብለን ተስፋ ብናደርግም አልተሳካም። እንዲያውም ከሰላም ድርድሩ መክሸፍ በኋላ በሁለቱ መካከል የሚካሄደው ውጊያ አስጊ ሆኗል። የኛም ሰቆቃ እንዳለ ነው።
የኦሮሚያ ክልል የመንግስት ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባለፈው ሳምንት ለአሜሪካ ድምጽ እንደተናገሩት አሸባሪው የሸኔ ታጣቂ ብለው በጠቀሱት ኃይል ላይ በመንግስት እየተወሰደ እንደሆነ የገለጹት እርምጃ ተጠናክሮ ይቀጥላል ብለዋል። የጉጂ ዞን ነዋሪ የሆኑት አቶ ባቱ ደደቻ በጉጂና በምስራቅ ቦረና ዞኖች አሉ ያሏቸውን የጸጥታ ችግሮች ያብራራሉ።
ጋላ ነገን ለከሰቲ ረኮነ ገኛ ትጅራ አና ጎሮዶ ለከሰቲ ራቶቲ ሰበበ ረኮነ ገኛ ትንተካቴ
በነገሌ ከተማ የሰላም ችግር አለ። በጎሮዶላ ወረዳ በጸጥታው ችግር ምክንያት ከ2015 ዓ.ም ጀምሮ ተማሪዎች ወደ ትምህርት ቤት አይሄዱም። በወረዳው ምንም አይነት አገልግሎት እየተሰጠ አይደለም። የኔትወርክ፣ የውሃ፣ የመብራት ችግሩ በጣም የከፋ ነው። የሚመለከተው አካል መፍትሄ እንዲሰጠን እንጠይቃለን። ሰላም ከሌለ መስራት፣ መማርም ሆነ መደበኛ ኑሮን መምራት አይቻልም። ወደ ወትሯችን ሰላማዊ ሁኔታ እንድንመለስ ምኞታችን ነው።
በተመሳሳይ ከአዲሱ የዞን መዋቅር ጋር ተያይዞ በጎሮዶላ ወረዳ ትምህርት ቤቶች የመማር ማስተማር ሂደቱ ከቆመ አንድ ዓመት እንዳለፈው የ11ኛ ክፍል ተማሪ እንደሆነ ገልጸው ስሙ እንዳይጠቀስ የጠየቀው የወረዳው ነዋሪ ለአሜሪካ ድምጽ ተናግረዋል።
እኔ የሐራ ቀሎ የሁለተኛ ደረጃ ትምህርት ቤት የተፈጥሮ ሳይንስ ተማሪ ነኝ። እስካሁን በጎሮዶላ ወረዳ ትምህርት አልጀመረም፣ አልተመዘገብንም። አምና በአመቱ አጋማሽ ላይ እንደቆመ ነው። በወረዳችን ከአንደኛ እስከ አምስተኛ፣ ከስድስተኛ እስከ ስምንተኛ እና ከዘጠነኛ እስከ አስራ ሁለተኛ ክፍል የሚያስተምሩ 80 ትምህርት ቤቶች እንደተዘጉ ናቸው። ለመማር ብንፈልግም መምህራኑ የሉም። ደሞዛቸው ከተቋረጠ ቆይቷል። ተማሪዎችም ከከተማው ሸሽቷል። ምክንያቱም መዋቅሩ እንዳይተገበር እያደረጋችሁ ነው እየተባሉ ይታሰራሉ። ስለዚህ በከተማው የተገደበ እንቅስቃሴ ነው የምናደርገው። እስከ መቼ በዚህ ሁኔታ እንቀጥላለን? መንግስት ጉዳዩን በትኩረት ቢመለከተው ላለሁ።
የልጆቻቸው ከትምህርት ገበታ ውጪ መሆን ያሳሰባቸው ነዋሪዎች ባነሷቸው የተራዘሙ የጸጥታ ችግሮች ጉዳይ ከምዕራብ ጉጂና ከጉጂ እንዲሁም ከምስራቅ ቦረና ዞኖች የትምህርት ጽህፈት ቤቶች፣ ከኦሮሚያ ክልል ትምህርት ቢሮና ከትምህርት ሚኒስቴር አስተያየትና ምላሽ ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። እንደተሳካልን ይዘን የምንቀርብ ይሆናል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከፌዴራልና ከክልል ተቋማት የመንግስት ስራቸው የታገዱ ከአንድ ሺህ በላይ የትግራይ ተወላጅ የፖሊስ አባላት ወደ መደበኛ ቦታቸው እንዳልተመለሱ የኢትዮጵያ የመብቶች ተሟጋጅ ተቋም ሂዩማን ራይትስ ፈርስት አስታወቀ። የመብቶች ተሟጋጅ ድርጅቱ የፖሊስ አባላቱ ከነ ቤተሰቦቻቸው ለልዩ ልዩ ችግሮችና ለሰብአዊ መብቶች ጥሰቶች እንደተዳረጉ አውስቶ የፌዴራሉ መንግስትና ክልላዊ አስተዳደሮቹ በፕሪቶሪያው ስምምነት መሰረት ወደ መደበኛ ስራቸው እንዲመልሷቸው ጥሪ አቅርቧል። በሪፖርቱ ላይ ለጋዜጠኞች መግለጫ የሰጡት የድርጅቱ ምክትል ዳይሬክተር አቶ መብሪህ ብርሃነ መንግስት ለጥሪው አዎንታዊ ምላሽ ካልሰጠ ጉዳዩን ወደ ፍርድ ቤት እንደሚወስዱትም አመልክተዋል። ገብረ ሚካኤል ገብረ መድን ተጨማሪ ዘርዝራለሁ።
ሂዩማን ራይትስ ፈርስት የተሰኘው ኢትዮጵያዊ የመብት ተሟጋች ድርጅት ትላንት ማክሰኞ ለጋዜጠኞች በሰጠው መግለጫ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከትግራይ ክልል፣ ከአዲስ አበባ ፖሊስ ኮሚሽንና ከፌዴራል ፖሊስ ተቋማት ከስራቸው የታገዱ የትግራይ ተወላጅ የፖሊስ አባላት ባቀረቡለት አቤቱታ መሰረት ምርመራ ማድረጉንና ሪፖርት ማውጣቱን አስታውቋል። የድርጅቱ ዲሬክተር አቶ ተስፋ አለም በርሀ ስለ ክትትል ሪፖርቱ ለጋዜጠኞች በሰጡት ማብራሪያ ዓላማውን እንዲህ ሲሉ ገልጿል።
ዋና ዓላማችን ይህ ጥሰት ወደ የመንግስት አካላት ትኩረት እንዲመጣ ነው። አንዳንዴ በመዘንጋትም ሊሆን ይችላል፣ አንዳንዱም ሆን ተብሎም ሊሆን ይችላል። ዞሮ ግን እኛ ወደ ትኩረት መጥቶ መፍትሄ እንዲያገኝ ነው ዋናው ማለት ነው።
ስለ ሪፖርቱ ይዘት ለጋዜጠኞች ያብራሩት የድርጅቱ ምክትል ዲሬክተር አቶ መብርሂ ብርሃንም በፖሊስ አባላቱ ላይ በሶስቱም የፖሊስ ተቋማት ልዩ ልዩ የመብቶች ጥሰቶች እንደተፈጸሙ ገልጸው የትግራይ ክልሉ ከሁሉም የከፋ እንደሆነ ተናግረዋል።
በትግራይ ክልል ፖሊስ በተለይ ወደ 1000 የሚሆኑ የፖሊስ አባላት ከ2014 በኋላ ማለትም ቲፒኤልኤፍ ወደ ክልሉ ዋና ከተማ ከተመለሰ በኋላ አዋጅ በማውጣት ወደ ስራ አትመለሱም የሚል ክልከላ አድርጎባቸዋል። ይሄ ክልከላ በዋናነት ምክንያት ያደረጉት በትጥቅ ትግሉ ወቅት ተሳታፊ አልነበራቸውም የሚል ምክንያት ነው የቀረበው።
በዚህ ምክንያት በትግራይ ክልል ከስራ የታገዱት የፖሊስ አባላት ወርሃዊ ደሞዝ ስለማይከፈላቸው ከነቤተሰቦቻቸው ችግር ላይ እንደወደቁ አቶ መብርሂ አመልክቷል። ከስራ በታገዱት ፖሊሶች ፈንታ በጦርነቱ ከተሳተፉ የትግራይ ታጣቂዎች አዲስ አባላት እንደተመለመሉ ምክትል ዲሬክተሩ ገልጸው አካሄዱ ግን ህጋዊነት የጎደለው እንደሆነ ይተቻሉ።
ለዚህ እንደ ምክንያት የተደረገው በዋናነት አዋጅ 360/2014 የሚባል በትግራይ ምክር ቤት የወጣ አዋጅ አለ። ይሄ አዋጅ ደግሞ ህገወጥ ነው። ለምንድነው ህገወጥ የሚሆነው? በፕሪቶሪያው የሰላም ስምምነት መሰረት ይሄ ምክር ቤት ህጋዊ አይደለም ተብሎ ፈርሷል። ስለሆነ ከ2013 እስከ 2015 እስከ ፕሪቶሪያው የሰላም ስምምነት በዚህ ምክር ቤት የሚወጡ ህጎች የፌደራል እና የክልል ህግ የሚቃረኑ ስለሆነ ውጤታቸው ምንድነው የሚሆነው ማለት ነው? እንዳልነበሩ የሚቆጠሩና ቮይድ የሆኑ ህጎች ናቸው።
የሰሜን ኢትዮጵያው ጦርነት እንደተጀመረ በፌደራልና በአዲስ አበባ የፖሊስ ተቋማት ውስጥ ሲሰሩ በነበሩ የትግራይ ተወላጅ አባላት ላይም የመብቶች ጥሰቶች እንደተፈጸመ ሂዩማን ራይትስ ፈርስት በክትትል ሪፖርቱ አስታውቋል። ጦርነቱን ተከትሎ 730 የአዲስ አበባ ፖሊስ አባላትና 540 የፌደራል ፖሊስ አባላት የሆኑ የትግራይ ተወላጆች ወደ ወታደራዊ ካምፖች ተወስደው ለሶስት ወራት እንደታሰሩ አቶ መብርሂ በመግለጫቸው አውስተው ትክክለኛው ብዛታቸው ምን ያህል እንደሆነ ለማወቅ ባይቻልም አሁንም ድረስ ወደ መደበኛ ስራቸው ስላልተመለሱ ሰብአዊ መብቶቻቸው እየተጣሰ ነው ብለዋል።
ከትግራይ ክልል ፖሊስ እነዚህ የሚለይበት ምክንያት ምንድን ነው? ደሞዝ ይከፈላቸዋል፣ ነገር ግን ስራ መስራት አይችሉም። ማለትም ጥቅማጥቅም፣ እድገት እንደዚሁም ሌሎች የፖሊስ አካላት የሚያገኙትን ጥቅም በማንነታቸው ብቻ ምንም አይነት የደረጃ እድገትና በሳይኮሎጂካሊም በጣም ተጎድተዋል ማለት ነው። ምክንያቱም እነዚህ ሰዎች የሀገሪቱ ዜጎች እንደመሆናቸው መጠን እኩል እንደ ሌሎች የፌዴራልና የአዲስ አበባ ፖሊስ ተወላጆች አባላት እኩል መብታቸው ሊከበርና ወደ ስራቸው ሊመለሱ ይገባል።
ድርጅቱ ያዘጋጀውን የክትትል ሪፖርት ለሚመለከታቸው አካላት ቢልክም ከትግራይ ክልልና ከፌዴራል ፖሊስ ምላሽ እንዳላገኘ፣ የአዲስ አበባ ፖሊስ ኮሚሽን ደግሞ ሪፖርቱን አልቀበልም እንዳለው በመግለጫው ጠቅሷል። ሆኖም የትግራይ ተወላጅ የፖሊስ አባላቱ የገጠማቸው ችግር ከሰሜን ኢትዮጵያው ጦርነት ጋር የተያያዘ በመሆኑና ጦርነቱ ደግሞ በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት በመቋጨቱ ጉዳያቸው በዚሁ ማዕቀፍ ውስጥ መፍትሄ እንዲሰጠው አቶ መብርሂ ጥሪ አቅርበዋል።
የትግራይ ክልል ፖሊስ እና የፌዴራል እና የአዲስ አበባ የጸጥታ ተቋማት የፕሪቶሪያው የሰላም ስምምነት በሙሉ እንዲተገብሩ ጥሪያችንን እናስተላልፋለን። በስምምነቱ መሰረት በፌዴራል ህገ መንግስትና በክልል ህገ መንግስት እነዚህ ተወላጆች ወደ ነበሩበት የስራ ገበታ እንዲመለሱ፣ የተቋረጠባቸው ጥቅማጥቅም እንዲከበር ነው የምንማጸነው።
ይህ ሳይሆን ቀርቶ የተወላጆቹ የሰብአዊ መብቶች ጥሰቶች ሳይከበሩ ቢቀጥሉ ግን ድርጅታቸው ጉዳዩን ወደ ፍትህ ተቋማት እንደሚወስደው አሳስበዋል።
ቀጣይ የሚሆነው ይሄ መብታቸው በህግ ለማስከበር ነው የምንሄደው ከዚህ በኋላ ማለት ነው። ምክንያቱም የተጣሰው መብት በፍርድ ቤትም ሊሆን ይችላል፣ በሌላ መንገድ እነዚህ ሰዎች መብታቸው ሊከበርላቸው ይገባል ማለት ነው።
የአሜሪካ ድምፅ ከትግራይ ክልል ከአዲስ አበባና ከፌዴራል የፖሊስ ተቋማት ኃላፊዎች ምላሽና አስተያየት ለማግኘት ያደረገው ጥረት ለዛሬ አልተሳካም። በጉዳዩ ላይ ተቋማቱ የሚሰጡት ምላሽ ካለ ወደፊት የምናቀርብ ይሆናል። ሂዩማን ራይትስ ፈርስት በትግራይ ተወላጅ የፖሊስ አባላት ላይ ተፈጽመዋል ባለው የሰብአዊ መብቶች ጥሰት ላይ ያዘጋጀውን ሪፖርት ለኢትዮጵያ ሰብአዊ መብቶች ኮሚሽንና ለሕዝብ እንባ ጠባቂ ተቋም በግልባጭ እንዳሳወቃቸውም አክሎ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዩክሬን በሩሲያ ወረራ ምክንያት ያለባትን ጦርነት ለመደገፍ በዋይት ሀውስ እንዲሰጥ የታቀደውን 60 ቢሊዮን ዶላር አስመልክቶ የአሜሪካው ሸንጎ በቂ የይሁንታ ድምፅ ይኖረው እንደው ለመፈተሽ ዛሬ የሙከራ ድምፅ ይሰጣል ተብሎ ይጠበቃል። የቪኦኤ ኮንግረስ ዘጋቢ ካትሪን ግብሰን እንደላከችው ጥንቅር ከሆነ ግን በሴኔቱ ያሉ የሪፐብሊካን ፓርቲ አባላት ለዩክሬን ሊሰጥ ለታሰበው የገንዘብ ድጋፍ ድምፅ የሚሰጡትን በፈንታው የአገሪቱ የድንበር ደህንነት አስመልክቶ እንዲወጣ የሚሹትም ህግ ተቀባይነት ካገኘ ነው ብሏል። ዘገባውን እንግዶ ወልዴ እንደሚከተለው ያቀርበዋል።
ለዩክሬን ሊሰጥ የታሰበው አዲስ እርዳታ ደንቃራ የገጠመው ይመስላል። ለእርዳታው የድጋፍ ድምፃቸውን የሚሰጡ ከሆነ በምትኩ የድንበር ህጉ እንዲጸድቅላቸው የሚሹት ሪፐብሊካኖች ሐሳባቸውን ዲሞክራቶቹ እንዳልተቀበሉት ይናገራሉ። ኬቪን ክሬመር በሸንጎ የሪፐብሊካን አባል ናቸው።
አንድ የፖለቲካ ፓርቲ አባላት ሙሉ ዩክሬንን እና እስራኤልን ለመደገፍ ብቻ ገንዘብ ማፍሰስ ነው የሚፈልጉት። ድንበሩ ክፍት ቢሆን ግድ የላቸውም።
ዲሞክራቶቹ እንደሚሟገቱት ደግሞ የድንበር ደህንነትንም የሚያካትተውና በዋይት ሀውስ የቀረበው የ106 ቢሊዮን ዶላር የብሔራዊ ደህንነት ወጪ በጥቅሉ መታየት አለበት። ቸክ ሹመር በሸንጎው አብላጫ መቀመጫ ያለው የዲሞክራሲው ፓርቲ መሪ ናቸው።
ዲሞክራቶች ዩክሬን ለመደገፍ ዝግጁ ናቸው። ሪፐብሊካኖች ግን አይደሉም። እኛ ጉዳዩን ከምር ወስደነዋል። ድንበሩን በተመለከተ የቀረበውን ሐሳብ እንዲያጸድቁ ወርቃማ አጋጣሚ ፈጥረንላቸዋል።
የዋይት ሀውሱ የብሔራዊ ጸጥታ አማካሪ ጄክ ሰለቨን በዚህ ሳምንት መጀመሪያ ላይ እንዳሉት ዩክሬን መረዳት የነበረባት ጊዜ እያለፈ ነው።
ተጨማሪ መሳሪያ ለዩክሬን ለመግዛትና የእኛን ወታደራዊ ዝግጁነት ሳንጎዳ ከአሜሪካ የጦር መሳሪያ ክምችት ላይ ለመስጠት አስተዳደሩ በዓመቱ መጨረሻ ላይ ገንዘብ አይኖረውም።
ዛሬ በሸንጎ ይካሄዳል የተባለውና ዩክሬንና እስራኤልን የሚመለከተው ሕግ ተቀባይነት በማግኘቱ ጉዳይ ላይ ዲሞክራቶች ጥርጣሬ አላቸው። እንደ ራሴው ክሪስ መርፊ የዲሞክራቲክ ፓርቲውን ይወክላሉ።
ዓለምን ከቭላድሚር ፑቲን ለማዳን የፍልሰተኞች ሕጉ መቀየር አለበት ካሉ ከባድ ሥራ ይጠብቀናል።
በዲሞክራቶቹ የበላይነት በተያዘው ሴኔት የሚያልፍ ማንኛውም ሕግ በሪፐብሊካኖች ቁጥጥር ስር ባለው የተወካዮች ምክር ቤት የማለፍ ዕድል የለውም። ምክንያቱም አንዳንድ አባላት የባይደን ዋይት ሀውስ በዩክሬን የሚገኘውን ድል በተመለከተ ያስቀመጠው ግልጽ ነገር የለም ባይ ናቸው። የምክር ቤቱ አፈ ጉባኤ ማይክ ጃንሰን የሚያክሉት አለ።
በድርድሩ ለመቀጠል እንዲቻል በርካታ መልስ የሚያሻቸው ጥያቄዎች አሉ። ከጥያቄዎቹ ውስጥ በዩክሬን የሚካሄደው ጦርነት ዓላማው ምንድን ነው? በስተ መጨረሻ እንዲታይ የተፈለገው ውጤት ምንድን ነው? ከአሜሪካ ታክስ ከፋዮች ተወስዶ የተመደበውን ገንዘብ መቆጣጠር የምንችለው እንዴት ነው? የሚሉት ናቸው።
የሩሲያው ፕሬዚደንት ቭላድሚር ፑቲን የአሜሪካ ድጋፍ ችግር እንዲገጥመው ተስፋ ያደርጋሉ። ምክንያቱም ከአሜሪካ የሚሰጠው እርዳታ ችግር የሚገጥመው ከሆነ የአውሮፓ አጋሮችም የሚሰጡት እርዳታ እክል እንደሚገጥመው ይገመታል። አዳም ስሚዝ በምክር ቤቱ የመከላከያ ኮሚቴ የዲሞክራቲክ ፓርቲ ወኪል ናቸው።
We have clear objectives in Ukraine. We've been achieving those objectives. Let's not back down now.
በዩክሬን ግልጽ የሆነ ዓላማ ነው ያለን። ዓላማዎቻችን እያሳካንም እንገኛለን። አሁን ማፈግፈግ አይገባንም። ሙሉ ድል ስላልተገኘ ለዩክሬን የምንሰጠውን ድጋፍ ማቆም የለብንም።
የአሜሪካ ሕግ አውጪዎች ስምምነት ላይ ሳይደርሱ ጊዜው እያለቀባቸው ነው። አውደ ዓመት እየተቃረበ በመሆኑ በመጪው ሳምንት መጨረሻ ኮንግረስ ለእረፍት ይበተናል።
እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። አድማጮቻችንና ተመልካቾቻችን ከዋሽንግተን ዲሲ ወደ እናንተ እየደረሰ ያለው የረቡዕ ምሽት ዝግጅታችን አሁንም እንደቀጠለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዲሞክራሲ በተግባር የሲቪል ማህበረሰብ ድርጅቶች ሥራ በጥናት ላይ እንዲመሠረት ተጠየቀ። ሀገራዊ የሰላም ግንባታ የእንቅስቃሴ ማዕከል መንግሥታዊ ካልሆኑ ድርጅቶች ወደ ህብረተሰቡ ተዛውሮ በማኅበራዊ ንቅናቄ መልክ መመራት እንዳለበት ተጠቁሟል። በነባር ሀገራዊ ተቋሞች፣ ሴቶችና ተሞክሮች ላይ የተመሠረተ ማኅበራዊ ንቅናቄም የሰላም ግንባታ ሂደቱን እንደሚያጠናክረው ተመልክቷል። በዘመናችን በሥራ ላይ የሚገኙት የግጭት መፍቻ ዘዴዎች ከወቅቱ ችግሮች አኳያ በቂ እንዳልሆኑና ከሲቪል ማኅበረሰብ ድርጅቶችም አዲስ ስልቶች እንደሚጠበቁም ተገልጿል። ድርጅቶቹ የሰላም ግንባታ መድረኮችን በማዘጋጀት ተፋላሚ ኃይሎችን ለውይይት እንዲያተጓቸውም ጥሪ ቀርቧል። መለስካቸው አማሃ ተከታዩን አዘጋጅቷል።
ሰሞኑን የደህንነት ጥናቶች ተቋምና የሲቪል ማኅበራት ድርጅቶች ምክር ቤት አንድ ላይ ሆነው ሙሉ ቀን የፈጀ የጥናት ጉባኤ አዘጋጅተው ነበረ። የመጀመሪያው የሲቪል ማኅበራት ድርጅቶች ዓመታዊ የጥናት ጉባኤ ነው። የጉባኤ ተሳታፊዎች የመንግሥት ባለሥልጣናት፣ የሲቪል ማኅበረሰብ ድርጅቶች ባለሙያዎች፣ ምሁራንና ሌሎችም ባለድርሻዎች ናቸው። ሦስት የጥናት ወረቀቶች ቀርበዋል። የጉባኤው መሪ ቃል በኢትዮጵያ የሰላም ግንባታ ሂደት ሲቪል ማኅበራት ድርጅቶች የሚያደርጉትን አስተዋጽኦ ለማጠናከር የሳይንሳዊ ጥናቶች ድርሻ የሚል ነው። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነቶች መምህር ዶክተር ዮናስ አሽኔ ያቀረቡት ሐሳብ አዲስ እንደሆነ ተሳታፊዎች በስፍራው ተናግረዋል። ችግሮቻችንን ግጭቶቻችንን የምንፈታባቸው ዘዴዎች ከነባር ሀገራዊ ተቋሞቻችንና ተመክሮአችን መመንጨት አለባቸው ባይ ናቸው።
አበሮቻችን፣ ድሮቻችን፣ ቁቦቻችን፣ ጠረጴዛዎቻችን እኔና አንተ ቆቁጭ ብለን ቡና ብንጠጣ ምንም እኮ ቤተ መንግስት አይገባበትም አይደል እንዴ? የእናቶቻችን ማህበር፣ የአባቶቻችን ማህበር በየገጠሩ ብንሄድ አሁን ስለ ቤተ መንግስት ካላወሩ በጣም ህብር ያለው እኮ ነው። በስርበስ ግጭት ቢኖር ምንም ቢኖር እንኳን እዛው የሚፈቱበት በጣም ያልዳሰስ ነው ቱባ የሆነ ባህል አለ። ያንን ነው እና ተንቀሳቀሱና ከእሱ ጋር ኦርጋኒካሊ ሊንክ አድርጎ ያልኩት እንጂ ማህበሩ ልክ እንደ ቀኝ ግዛት እይታ ይሄ ትራዲሽን ነው፣ የግጭት ምንጭ ነው፣ የሰው ምሉ ማያደርግ ነው፣ ጎጂ ነው እያልን ምንጥለው አይደለም። ዞሮ ዞሮ ይሄ የኤንጂኦ ሞዴል ያድጎ የተነሳው የሲቪል ማህበር ወደ ኦርጋኒክ ወደ ሆነው ወደ ማህበሮቹ ገብቶ ውስጥ ያለውን የሰላም የፍትህ ተሞክሮ ህብር ማምጣት አለበት። እሱን ሲያመጣ ራሱ ልቦናውም ቁመናውም ትንፋሹም በራሱ የሚሆንና ቤተ መንግስቱ ሳይደነግጥ ሊያግዝ ይችላል። ቤተ መንግስቱ መስራት ያልቻለው ቤተ መንግስቱ ሊያመጣ ያልቻለውን ትሩፋት ሊያመጣ ይችላል የሚል
በእርሳቸው አተናተን በኢትዮጵያ ቤተ መንግስት፣ ቤተ ማህበር፣ ቤተ ገበያ፣ ቤተ ትምህርት፣ ቤተ ሃይማኖትና ሌሎችም ማህበራዊ ዘርፎች በየትኛውም ዓለም እንደሚገኙ ህብረተሰቦች እዚህም አሉ። ይሁንና በእኛ ሀገር የቤተ መንግስት አቅም እጅግ የበረታ ነው። ስለሆነም ግጭቶቻችንን የምንፈታባቸው ዘዴዎች ቤተ መንግስቱን የማያስደነግጡ ቢሆኑ እንደሚመረጥ ይናገራሉ። አለፍ ብለውም ይህን ዘዴ እንዴት መቅረጽ እንደሚቻልና እንዴትስ ማህበራዊ ንቅናቄ መሆን እንዳለበት ያመለክታሉ።
አንደኛ እውቀትና ቋንቋውን ማህበረሰቡን የሚመስል ማድረግ አለበት። መዋስ ያለበት ከቤተ መንግስት ሳይሆን ከህይወት፣ ከእያንዳንዱ፣ ከገበሬው፣ ከአርብቶ አደሩ፣ ከሴቶች፣ ከእድሮች፣ ከሰንበቴ ቤቶች፣ ከመጅሊሶች፣ ከተለያዩ ቦታዎች፣ ከቤተ ክርስቲያናት፣ ከቦታ አማራጭ ሰላም ቋንቋዎችና ፍልስፍናዎች አሉ። ራሱ በዛ አይነት ከዛ እውቀት ጋር ማጋባትና መስተጋብሩን መፍጠር አለበት። በእውቀት ደረጃ፣ በቋንቋ ደረጃ፣ በፍልስፍና ሁለተኛ አባላትን ማብዛት አለበት። ኮንስቲትዌንሲ መገንባት አለበት። እኔን መመልመል አለበት። ሲቪል ሶሳይቲ በወር 100 ብር ክፈል ለሰላም ግንባታ እየሰራው ነው ቢለኝ ይከፍላል። ሄደን እድሮችን ይህን አዋጡ ብንል ያዋጣሉ። እናቶችን፣ አባቶችን፣ ገበሬውን ይህን ስራ ብንለው እየሰራን ካሳየ ነው። ኮንስቲትዌንሲውን መገንባትና በየዕለቱ ከሚገለጽ የህይወት ተሞክሮ የሚወጣው ሂደት ውስጥ ራሱን ጉልህ አድርጎ ማሳየትና ኮንስቲትዌንሲውን መገንባት አለበት። ይህን ካረገ ግጭት ሲነሳ ወይም ግጭት ከመነሳቱ በፊት የእሱን ድምፅ ሲሰማ ሰው ማህበረሰቡ የእኔ እኮ ድምፅ ነው ብሎ ይሰማል። ቤተ መንግስት ከእኔ ለየት ያለ ከእኔ የማይቃረን ስልጣኔን የማይቀማ ከእኔ ጋር የማይገዳደር ግን አማራጭ የሆን ድምፅ ስላለ እሱን ሽማግሌ ልኬ ልታረቅ ይላል ፖለቲካ ኤሊቱም ሲል ይህንን ለማድረግ ንቅናቄ እናድርግ። ስለዚህ በቋንቋም በአደረጃጀትም በእሳቤም ከዚህ ከኢንዲጂኦ ሴንተር ከሆነው ወደ ኤቭሪዴ የሁል ጊዜ የየዕለቱ የኑሮ አኗኗር ውስጥ እንግባ የሚል ግብዣ ነው ያቀረበ።
የሰላም ግንባታን በተመለከተ በኢትዮጵያ አሁን ያለውን ሁኔታ ከሲቪል ማህበራት ድርጅቶች አኳያ የቃኙት በድርጅቶቹ ምክር ቤት የሰላም ግንባታ ኃላፊ ዶክተር ቃለ ወንጌል ምናለ ናቸው። እንደሳቸው ከሆነ ድርጅቶቹም ሆኑ ምክር ቤቱ የሀገሪቱን የሰላም ሁኔታ እየዳሰሱ ለሚመለከታቸው አካላት ሐሳብ ያቀርባሉ፣ የተለያዩ መግለጫዎችም ያወጣሉ። ይሁንና ዘላቂ ሰላምን በመገንባት ረገድ ገና ብዙ ሥራ ይቀራል ብለዋል።
የሲቪል ሶሳይቲ ተቋማት በተለይ ሰብአዊ መብት ላይ፣ ዲሞክራሲ ላይ፣ ሰላም ግንባታ ላይ የሚሰሩ ጥብቅናና መንግስት ላይና ተፋላሚ ኃይሎች ላይ ግፊት ከማሳደር አኳያ ተከታታይ ስቴትመንቶች፣ ፕሬስ ሪሊዝስ ያወጣሉ እና ከዛ አንጻር ብዙ ርቀት ሄደናል ብዬ አስባለሁ። ሌላው ግን ይሄ ከዚህ ከዘላቂ የሰላም ባህል ግንባታ አንጻር የሚሰሩ ስራዎች ግን የሚቀራቸው ነገሮች አሉ፣ ጅምሮች አሉ እዚህም እዛም። ከዛ አንጻር ግን አይ ቲንክ በሰፊው ልንገባበት ልንሰራበት የሚገባ ይመስለኛል። ዘላቂ የሰላም ባህል ግንባታ በዚህ ሀገር ያስፈልገናል። ምክንያቱም ጋራንቲያችን እሱ ነው። በየጊዜው ችግር ሲፈጠር ሁሉ ሮጠን ወደ ውጊያ ወደ ጦርነት እንዳንገባ የንግግር ባህል መገንባት ይኖርብናል፣ ያስፈልገናል እና ያ ደግሞ የዘላቂ ሰላም ባህል ግንባታ።
በጉባኤው ላይ የጥናት ጽሑፍ ያቀረቡት ሌላው ሰው ደግሞ ፕሮፌሰር ገብሬ ይንቴሶ በአዲስ አበባ ዩኒቨርሲቲ ፕሮፌሰር ኤመሬተስ ናቸው። ከአራትና ከአምስት ዓመታት ወዲህ በኢትዮጵያ የሚገኙ የሲቪል ማኅበራት ድርጅቶች እያደገ የመጣ አቅም ፈጥረዋል ይላሉ ፕሮፌሰር ገብሬ። በተለይ በአሁኑ ጊዜ በሀገሪቱ የሚታዩ ግጭቶች ውስብስብ ከመሆናቸው አኳያ የእነዚህ ድርጅቶች ድርሻ ከፍ ያለ ሊሆን እንደሚችልም ያስገነዝባሉ።
እኔ እነሱን ማየው እንዳነሳሳቸው ትናንትና ገና ሊነሱ ስሉ ተቀጭተው ጠፍተው አሁን እንደገና ድሉ ሲከፈት የዛሬ 3 አመት 4 አመት ነው አይደል 2019 ማለት የጀመሩ ናቸውና እኔ ተነሳሽነታቸውን ፍላጎታቸውን አደንቃለሁኝ። አቅም እየፈጠሩ ይሄዳሉ፣ ድጋፍ ይፈልጋሉ። በመሰረተ ሐሳብ ደረጃ ግን ችግሩን መፍታት የሚችሉ አቅም አላቸው አሁን ካሉት ኦፕሽኖች ውጪ ማለት ነው። በፊት ቅድም በጽሁፍ ማቅረብ ያለሁኝ ግጭት አፈታት ላይ የመንግስት ተቋማት ይሳተፋሉ፣ በባህላዊ መንገድ ችግር ይፈታል፣ የሃይማኖት ተቋማትም ይፈቱ ነበረ። እነዚህ አሁን ከጊዜ ወደዚህ የግጭቶቹ ሁኔታ እየተወሳሰበ ሲሄድ የማንነት ጥያቄ፣ የዚህ የፖለቲካ አይዲዮሎጂ ፖላራይዜሽን፣ የሀብትና ስልጣን ላይ ያለው ሽኩቻ ሽሚያ፣ ከዛ ጋር በተገናኘ ግጭቶቹ ስለተወሳሰቡ ነባር የግጭት አፈታት ሲስተሞች እንደ በፊቱ ውጤታማ እየሆኑ አይደለም። ለዚህ ነው አሁን የሲቪል ሶሳይቲ ኦርጋናይዜሽንስ ቢገቡ እንደ አዲሱ ጉልበት ሚና ይኖራቸዋል ተብሎ የሚጠበቀው። ትናንት ያልሰሩትና ዛሬ ያልሰሩት ላይ አይደለም፣ ነገ የሚሰሩትን ነው በጣም ማየት የሚፈልገው።
የማህበራቱ ድርጅቶች ምክር ቤትን በተመለከተም በሀገሪቱ የሚታዩ ግጭቶችን ለመፍታት የተለያዩ እርምጃዎችን መውሰድ እንዳለበት ፕሮፌሰሩ ይከራከራሉ።
እስኪጋበዝ መጠበቅ የለበትም፣ ይመለከተኛል በሚል ራሱን ጋብዞ አገራዊ በሆነ ጉዳዮች ላይ ለመሳተፍ መቻል አለበት ብዬ አስባለሁ። አሁን በዚህ በብሔራዊ ምክክር ውስጥ እየተሳተፉ እንደሆነ አውቃለሁ። ይሄ የመጀመሪያውና መጨረሻ አይደለም፣ ሌሎችም ጉዳዮች ይኖራሉ። በእነዚህ ውስጥ ራሱን ጋብዞ ተጽዕኖ ፈጥሮ መሳተፍ መቻል አለበት፣ ግንኙነት ማጠንከር አለበት። ወደታች ደግሞ በስሩ ያሉትን ሲቪል ሶሳይቲ ኦርጋናይዜሽንስ ቅድም በማቀረብነው መሰረት በአካውንታብሊቲ እንዲሰሩ፣ ታማኝነት እንዲፈጥሩ፣ ማህበረሰብ ውስጥ ተቀባይነት እንዲኖራቸው፣ ውጤታማ እንዲሆኑ፣ ደሊቨር እንዲያደርጉ ይሄን በመምከር ስልጠና በመስጠት እድሎችን በመፍጠር የእነሱን አቅም ወደታች መፍጠር መቻል አለበት። ወደ ጎን እንግዲህ ሌሎች ይኖራሉ፣ ሲቪል ሶሳይቲ ባይሆኑ ሌሎች አደረጃጀቶች ይኖራሉ። እዚች ሀገር ውስጥ ይመለከተናል፣ ያገባናል፣ አስተዋጽኦ ማድረግ እንችላለን ብለው የተደራጁ የተለያዩ አደረጃጀቶች ይኖራሉ። ከእነሱም ጋር በቅንጅት መስራት፣ አንድ ሀገር ነው ያለን፣ ለዛች ሀገር በጋራ መስራት ስለሚያስፈልግ ወደ ጎንም እንደዚሁ ቢሰራ የራሱን አቅም ፈጥሮ በስሩ ያሉትን አቅም ፈጥሮ የሚንጠብቀውን ውጤት ሊያመጣ ይችላል የሚል ተስፋ አለኝ።
ይህ ጉባኤ የሳይንሳዊ ጥናትን ሚና በግልጽ መረዳትን እንዲሁም በሲቪል ማህበራት ድርጅቶች መካከል የእውቀት ልውውጥን አስፈላጊነት ከፍ አድርጎ እንደሚያሳይ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃ ለቀደመው ዘገባ በጣም እናመሰግናለን። አድማጮቻችንና ተመልካቾቻችን የተከታተላችሁ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዚህ ከዋሽንግተን ወደ እናንተ እየደረሰ የሚገኘውን የዛሬ የሮቡ ህዳር 26 2016 ዓ.ም የአሜሪካ ድምፅ ዝግጅታችን ነው። አብራችሁን ስላላችሁ በጣም እናመሰግናለን። አስማማየ ነው። አሁንም ፕሮግራሙ እያስተናገድኳችሁ ከእናንተ ጋር ቆይታ እያደረግኩ ነው የሚገኘው። ዝግጅቶቻችን ከዚሁ ከሬዲዮና ከቴሌቪዥን በተጨማሪ በዌብሳይታችን www.voanews.com ወይም በፌስቡክ አት ቪኦኤ አማሪክ ላይ መከታተል በቀጥታ ትችላላችሁ። አሁን ወደ አሜሪካና ህዝቧ ዝግጅታችን እናምራም። በዩናይትድ ስቴትስ በየወሩ ከ10 ሺህ የሚበልጡ ፍልሰተኞች ወደ ኒውዮርክ ከተማ ይጎርፋሉ። በከተማዋ ነዋሪዎች ዘንድ ደግሞ ከተማችን ፍልሰተኞችን የማስተናገድ አቅም አላት ወይ የሚለው ስጋት እየጨመረ ነው። ኤረን ራነን ከስፍራው ያጠናቀረችውን ዘገባ ቆንጅታዬ እንደሚከተሉ አሰናድተዋለች።
ስታተን አይላንድ የሚባለው ሰፈር ጎዳና የወጡ ሰልፈኞች ሰፈራቸው ውስጥ ሊቋቋም ታቅዶ የነበረው የፍልሰተኞች መጠለያ በመታገዱ ደስታቸውን ሲገልጹ ነው የሚታዩት። ከርት ሳልዋ አንዱ የዚህ አንቀሳቃሽና ለኒውዮርክ ከተማ ከንቲባነት ተወዳዳሪ ናቸው።
ኒውዮርክ ከተማ ቀውስ ውስጥ አይደለችም ብሎ ደፍሮ የሚናገረው ማን ነው? ወገኖቼ፣ አሳዛኝ ነገር ደግሞ ልንገራችሁ። በየወሩ 10,000 ሰው እየመጣ ከችግር መላቀቅ ይኖራል ብዬ አላስብም። ስለዚህ እኔ ይሄ ነገር ከተማችንን እንደሚያጠፋት ለእናንተ ከፖለቲካ አኳያ ትክክለኛ በሆነ ቃል አስረዳችኋለሁ። መዝገበ ቃላት ሳገላብጥ አልገኝም። ቀውስ ውስጥ ነን።
ኒውዮርክ ከተማ በቅርብ ጊዜ ከ100,000 በላይ ፍልሰተኞችን ተቀብላ አስጠልላለች። የከተማዋ ከንቲባ ኤሪክ አዳምስ ከተማዋ ላይ ትልቅ ጉዳት እንደሚያስከትል ጠቅሰው ሲያስጠነቅቁ እንዲነበር ያሉት
And how dare anyone say New York City is not going through a crisis? And here's the sad part about it, folks. When you get 10,000 a month.
ኒውዮርክ ከተማ ቀውስ ውስጥ አይደለችም ብሎ ደፍሮ የሚናገረው ማን ነው? ወገኖቼ አሳዛኝ ነገር ደግሞ ልንገራችሁ። በየወሩ 10,000 ሰው እየመጣ ከችግር መላቀቅ ይኖራል ብዬ አላስብም። እኔ ይሄ ነገር ከተማችንን እንደሚያጠፋት ለእናንተ ከፖለቲካ አቋያ ትክክለኛ በሆነ ቃል አስረዳችኋለሁ ብዬ መስገበ ቃላት ሳገላብጥ አልገኝም። ቀውስ ውስጥ ነን።
በቅርቡ በተካሄዱ የህዝብ አስተያየት ግምገማዎች መሰረት ወደ ከተማዋ ስለሚገቡ ፍልሰተኞች በኒውዮርክ ነዋሪዎች ዘንድ ያለው አስተያየት እየተቀየረ ነው። የሲና ኮሌጅ የህዝብ አስተያየት ግምገማ ባለሙያ የሆኑት ስቲቨን ግሪንሶርት ሲያስረዱ
79% of Democrats, at least 79% of Republicans,
79% of ዲሞክራቶች ቢያንስ 79% ሪፐብሊካኖች ከሁለቱም ፓርቲዎች ከማያወግኑት ውስጥም እንዲሁ ቢያንስ 79% ይህ የሰሞኑ የፍልሰተኞች በብዛት መግረፍ ከባድ ችግር መሆኑን ነው የሚናገሩት። ጉዳዩ መራጮቹ ስለ ፕሬዝደንቱ ያላቸው አመለካከት ትልቅ ተጽዕኖ ያሳደረ ይመስለኛል።
ሙዛፈር ሺስቲ በፍልሰት ፖሊሲ ተቋም ከፍተኛ ደረጃ ላይ ያሉ ባለሙያ ናቸው።
ምርጫው ላይ ተጽዕኖ ማሳደሩ አይቀርም። ምን ያህል ተጽዕኖ እንደሚኖረው አናውቅም። ምርጫው ገና ከአንድ አመት ከሚበልጥ ጊዜ በኋላ ነው የሚካሄደው። እስከዚያ ነገሩ ቀስቀዝ ይሆናል። ተጽዕኖ ማሳደሩ ግን የማይቀር ነው።
አንቲባ አዳምስ ኒውዮርክ ከተማ ወደዚያ ለመሄድ የሚጓጉ ፍልሰተኞችን እንዳትስብ ለማድረግ በሚል በርካታ እርምጃዎችን ወስደዋል። ይሁን እንጂ በኢኮኖሚዋና በምትሰጣቸው ጥቅማ ጥቅሞች መሳባቸው አልቀረም። በቅርቡ ኒውዮርክ የገባው አንጎላዊ ሞንቲየር ለምን ኒውዮርክን እንደመረጠ ሲያስረዳ እንዲህ ብሏል።
Somebody recommended me to come here because I can get an idea of the city.
አንድ ሰው ሁሉንም ነገር ለማወቅ መጥተ ከተማዋን ያትስላለኝ መጣሁ። አሁን ታዲያ የነጻ ህክምና ዋስትናና መኖሪያ ማግኘት እንደምችል ነገረኝ። ከሀገርህ ገና መምጣትህ ከሆነ ለመኖር እንደ ኒውዮርክ የሚመች ከተማ የለም።
ታዲያ በቅርብ ጊዜያት ኒውዮርክ ስለገቡ ፍልሰተኞች ሁሉም የከተማዋ ነዋሪዎች አሉታዊ አቋም አላቸው ማለትም አይደለም። በርካታ የኒውዮርክ ማንሃተን አካባቢ ነዋሪዎች ግዚያቸውን ሰውተው ገንዘብና ሌላም ቁሳቁስ አዋጥተው መጤዎቹን የውጭ ሀገር ሰዎች እየረዱ ናቸው። ሊዝ ታይንማን ቲም ቲኤልሲ ኒውዮርክ የሚባል ድርጅት ስራ አስኪያጅ ናቸው። ለአውሮፓውያን አቆጣጠር በ2018 ዓመተ ምህረት ዩናይትድ ስቴትስ እና ሜክሲኮ ድንበር ላይ ፍልሰተኛ ቤተሰቦችን በነጣጠለው የፍልሰት ቀውስ ወቅት ቴክሳስ ውስጥ ቲም ብራውንስቪል በተባለ ቡድን በበጎ ፈቃደኝነት ተሰማርተው ሲያገለግሉ በነበሩ ቪኒ ኤሊዛቤት የተባሉ ሴት የተቋቋመ ቡድን ነው።
New Yorkers have been very very welcoming and generous and that New York at its
New York ህዝብ ሁሌም እጅግ በጣም እንግዳ ተቀባይና ደግ ህዝብ ነው። ኒውዮርክ እንደዛ ናት። የኒውዮርክ ሰው ማለት ነው። የኒውዮርክ አስተዳደር ላይሆን ይችላል። ህዝቡ ግን አሁንም ቢሆን እንግዳ ተቀባይ ነው።
በኒውዮርክ እና በሌሎችም ትላልቆቹ የአሜሪካ ከተሞች የፍልሰተኞች ጉዳይ አነጋጋሪነቱ ቀጥሏል። ፍልሰተኞችን አቅፎ ከማህበረሰቦች ጋር የማዋሃዱ ስራ ብሎም በአሜሪካ አካባቢያዊና አገር አቀፋዊ ፖለቲካ ውስጥ ምን አስተዋጽኦ እንደሚኖረው ከጊዜ ጋር የሚታይ ይሆናል።
የተከበራችሁ አድማጮቻችንና ተመልካቾቻችን የዛሬ ሮብ ምሽት ዳር 26 2016 ዓመተ ምህረት የምሽቱ ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። ቅንብሩን ብራና ይሉ የመራሽ ነበር። ከዛም ባለፈ የዚህ ፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። አስማማየ ነው ፕሮግራሙን እያስተናገድኩናችሁ አብሬያችሁ አመሸው ከሌሎች የአሜሪካ ድምጽ ባልደረቦቻችን ጋር በመሆን ማለት ነው። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። በሌላ ቅንብር እንገናኛለን። እስከዛው ድረስ መልካም ምሽት ይሁንላችሁ።